በመስራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። ክቡራን አድማጮቼ እንደምን አመሻችሁ። እግዚአብሔር ስሙ ለዘላለም ይክበር ይመስገን። በቀናት ውስጥ ሳይጥለን በደቂቃውና በየሰዓቱ አልፎም ተርፎ በየሰኮንዱም ሁሉ ውስጥ እግዚአብሔር አምላካችን ካይኑ ይታሳርከን እነሆ ለዚህች ለተወደደች ምሽት በክተናል። ጌታችን ለዘላለም ይክበር ይመስገን። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ አዲስ የጀመርነውን ተከታታዩን የተሰሎንቄን መልእክት አብረን እንመለከታለን ማለት ነው። ከኢሳይያስ መጽሐፍ እግዚአብሔር አምላካችን እንደመገበን እንዳስተማረን አዲስ ነገርንም ደግሞ እንድንረዳ እግዚአብሔር አምላካችን መንፈስ ቅዱስን ልኮ እንዳስተማረን ሁሉ ከዚህም ደግሞ ድንቅ ነገርን ያሳየናል። ይህንን ታምናላችሁ አይደል? እግዚአብሔር ይባርካችሁ ወዳጆቼ። በዚህን ሰዓት መንፈሳችሁን ሰብስብ አድርጋችሁ ወደ ጌታ ማድ እንድትቀርቡ እመክራችኋለሁ። ምናልባት የነገ ውጥናችሁን ታስቡ ይሆናል። ምናልባት ደግሞ ዛሬ አቅዳችሁ ያልተሳካላችሁ ነገር ሊሆን ወይም ደግሞ ሊኖር ይችል ይሆናል። አዎ፣ ስለሚቀጥለው ወር ፕሮግራማችሁ ወይም እቅዳችሁም ታስቡ ይሆናል። ምናልባትም ደግሞ ብዙ ነገርን ሰርታችሁ ብዙ ቁም ነገርን ወይም ደግሞ ውጤትን ሳታገኙ ቀርታችሁ ለምን እንዲህ ሆነ? ለምንስ ጎደለ? ለምንስ እኔ ባሰብኩት መንገድ አልተሳካም ብላችሁ ትተካክዙ፣ ታስቡ፣ ትጨነቁ፣ ትናደዱ ይሆናል። ወዳጆቼ እግዚአብሔር ፊት ነገሮችን ሁሉ አቅርቦ እንደ ፈቃድ ይሙላ ማለት እኮ ትልቅ በረከት ነው አይደለም እንዴ? አዎ፣ በሆነውም ባልሆነውም በተሳካውም ባልተሳካውም እንደ ፈቃድ ይሙላ እንበለው። እስቲ እንዲህ ይያልን ብናዜምስ
ሰው በሰጋው ቢሮት ያሰቡልኝ ሞላ ነፍሴን የሚያከሳ ሬት ይሆናል ሞላ ኢየሱስ ቃል ጎላ እንደ ፈቃድ ይሙላ ማለት ታላቅ በረከት እንደ ፈቃድ ይሙላ ማለት ታላቅ በረከት መንፈስ እንጨት ሆኖ ለቅዱ ሊረዳ ስጋ ለምኞቱ ይጋደላልና ማዳመጥ ይበጃል ጌታን በጥሞና
አይደለም እንዴ ወዳጆች? አዎ፣ እግዚአብሔርን እንደ ፈቃድ ይሙላ ማለቱ መልካም ነው። ይህ ታላቅ በረከት ነው ወዳጆቼ። በስጋችን ባንሮጥና ባንደናቀፍ መልካም ነው። የነገራችን ጀማሪና ፈጻሚ ኢየሱስ ክርስቶስ ይሁን።
ያሰብነው ያለምነው የሚሰጠን ሰላም ወካለ ኢየሱስ እቅርቅ ባይመጣ እንደ ፈቃድ ከተን መንገዱን ይወጥም ይበዛ እንስማ ፈቃዱ እንደ ፈቃድ ይፍላማለ።
እግዚአብሔር ይክበር ይመስገን። የእግዚአብሔርን ፈቃድ መስማት ታላቅ ጠቢብ ያሰኛል። ወዳጆቼ የእግዚአብሔርን ፈቃድ በማከናወንና በማገልገል ላይ ናችሁን ወይንስ ስጋችሁን በማገልገል ላይ ናችሁ? ለምክር ወደ ማን ትሮጣላችሁ? ወደ ስጋ ለባሹ ወይስ ወደ እግዚአብሔር? ደረጀ ከበደ በዚህ ዝማሬ ስላገለገለን እግዚአብሔር ይባርከው ይያልን ወደ ጸሎት እናልፋለን። ኢየሱስ ክርስቶስ የእግዚአብሔር ልጅ የሁላችን አባት፣ በዚህ ጊዜ ደግሞ እኔ ጭንጋፉ ባሪያ ታምኜ ወደ አንተ ጣራለሁ። በዚህ ጊዜ ወገኖቼ በራዲዮናቸው ዙሪያ ተሰብስበው ከነቤተሰቦቻቸው ከጎረቤቶቻቸው ከጓደኞቻቸው ጋር በመሆን ወይንም ደግሞ በግል ብቻውን ተቀምጦ ወይም ተቀምጣ አንተን የምታዳምጥ ወይም የሚያዳምጥ ካለ ሁሉንም እግዚአብሔር አምላኬ ሆይ በዚህ ሰዓት እንድትመለከት ለምንሃለሁ። መድኃኒቴ ሆይ ያንተ እጅ ለያንዳንዳችን ተዘርግቶ እግዚአብሔር አምላካችን ወይ ፈቃድህን ያከናውን ዘንድ ኖራሳችንን አሳልፈን ለአንተ እንሰጣለን። አቤቱ አምላካችን ሆይ ከቃልህ ደግሞ ድንቅና ታምራትን ማየት እንድንችል መንፈሳዊ አይኖቻችንን አብራ። በዚህች ምሽት በመካከላችን ተመላለስ፣ ድካማችንን እርሳ። በጌታችን በኢየሱስ ክርስቶስ ያው ስም አሜን። ክብራን ወዳጆቼ የትላንትናው ምሽት ክፍለ ጊዜ ጥናታችን የተሰሎንቄን መልእክት አንድ በአንድ ስንመለከት እንደነበረና ይህ የአንደኛ ተሰሎንቄ ምዕራፍ 1 አብይ ሐሳቡ የክርስቶስ ዳግም ምጽአት ተስፋ ልባችንን ሊያሞቀው ይገባል በሚለው ርዕስ ላይ በመመርኮዝ ሰፋ ያለ ጥናት ማድረጋችን የሚታወስ ነው። በመጨረሻው ክፍለ ጊዜ ጥናታችን አማኞች እንደመሆናችን መጠን በእግዚአብሔር ቃል መንቀሳቀስን ማወቅ አለብን። የእግዚአብሔር ሥራ ታዲያ ምንድን ነው ለሚለው ጥያቄ የእግዚአብሔር ሥራማ በኢየሱስ ክርስቶስ ማመን ነው። ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው ክርስቶስ ማለቱንም ማስተዋወስ አለብን ካልን በኋላ የእግዚአብሔር ቃል በሚናገረው ነገር ስናምን እምነታችን ለዓለም ግልጽ ይሆናል። የእምነት ሥራ የተባለውም ይሄ ነው ማለታችንና ትምርታችንን በዚህ ቃል መደምደማችን የሚታወስ ነው። ዛሬም ላንትና ካቆምንበት ስፍራ ትምርታችንን እንቀጥላለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 4ን አውጡ። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 4ን ተመልከቱ። ወዳጆች ይህናቅ ከቃየልና ካቤልዮት መመልከት ይቻላል። ለመሆኑ የቃየል ችግሩ ምን ነበር? ቃየል እንደ ማንኛችንም በተፈጥሮ ኃጢአተኛ ነው። ከዚህም በላይ በራሱ ምርጫና መንገድ ኃጢአተኛ ሆኗል። የዕብራውያን መልእክት ጻፊ አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ ይላል። ዕብራውያን ምዕራፍ 11 ቁጥር 4ን ተመልከቱ። አቤልም እንደ ቃየል ኃጢአተኛ ነበር፣ ሆኖም ለእግዚአብሔር ቃል ምላሽ በመስጠት በእግዚአብሔር አመነ። በእግዚአብሔር በማመኑ ምዳነ። በእግዚአብሔር ያለውን እምነት ተገቢውን መስዋዕት በማቅረብ አስመሰከረ። እምነት አማኙንና እግዚአብሔርን የሚያገናኝ መንገድ ነው። ቃሉ ወደ ልባችን እንዲደርስና ምላሽ እንድንሰጥ የሚያደርገን እምነት ነው። የተሰሎንቄ ሰዎችም በዚህ መልክ ነበር ከጣዖት ወደ እግዚአብሔር ዞር ያሉት። ጳውሎስ ወደዚያ በሄደበት ጊዜ በጣዖት ማምለካችሁ ትክክል አይደለም፣ እግዚአብሔርም የሚወደው ነገር አይደለም በማለት መናገር አላስፈለገውም። በቀጥታ ክርስቶስን ሰበከላቸው። ጳውሎስ የሚሰብከውን ክርስቶስን ከሰሙ በኋላ በእግዚአብሔር አመኑ። ከዚህም የተነሳ ከጣዖት ወደ እግዚአብሔር ተመለሱ። በአንዳንድ አጋጣሚ ሰዎች እየመጡ እንድናምን አደረከን ይሉኛል። እኔ ግን ማንንም ወገኖቼ አሳምኛ አላውቅም። እንዲያውም አንድ ሰው ከብዙ ዓመት በፊት አድነኸኛል፣ በፍጹም የምረሳ ሰው አይደለህም አበበ ብሎኛል። እኔም ማንንም የማዳን አቅም የለኝም ወንድሜ ሆይ፣ የኔ ድርሻ የእግዚአብሔርን ቃል ማስተማር ነው። አንተ ደግሞ የእግዚአብሔርን ቃል በእምነት ተቀበልክ፣ የእግዚአብሔር መንፈስ በሕይወት በመስራቱም ደህንነትን አገኘ፣ አንተ ከዚያ በኋላ ዳንክ በማለት መለስኩለት። ጳውሎስ የተሰሎንቄን ሰዎች እምነት ብቻ ሳይሆን ወገኖቼ የፍቅራቸውንም ድካም ያለማቋረጥ ያስባል። የፍቅር ድካም ሲል ወይም ደግሞ ይበልጥ ግልጽ ለማድረግ በፍቅር መድከም በፍቅር መስራት ሲል ምን ማለቱ ነው? በመሰረቱ እግዚአብሔር ያዳነን በፍቅር ሳይሆን በጸጋው ነው። ይህንን ታውቃላችሁ አይደል? እግዚአብሔር እኔና እናንተን ያዳነን በፍቅር ሳይሆን በጸጋው ነው። ጸጋው ደግሞ በተግባር የተገለጠ ፍቅር ነው። ብዙ ጊዜ ፍቅርና ድካም አብረው የሚሄዱ ነገሮች አይመስሉንም። እንደ እውነቱ ከሆነ ግን ፍቅር ይደክማል። ይሁን እንጂ ሁሉ ሁሉንም ነገር የሚያደርገው በፍቅር ስለሆነ ድካሙ ድካም ሆኖ አይሰማውም። አንድ ጊዜ አንድ ሰው ሕፃን ልጅ ባዘለች ትንሽ ልጅ አጠገብ ሲያልፍ፣ አንቺ ልጅ አንቺ እንዴት ነው ልጁ በጣም አይከብድሽም እንዴ በማለት ጠየቃት። ልጅቱም አይ ጋሼ አይከብደኝም ምክንያቱም ወንድሜ ነው በማለት መለሰችለት። ልዩነቱን ያመጣው ወገኖቼ ፍቅር ነው። ፍቅር ካለ ሸክሙ ሸክም ሆኖ አይሰማም። በፍቅር የሚሰራ ድካሙ ድካም ሆኖ አይሰማም። ጌታ ኢየሱስ ክርስቶስ ሲያስተምር ብትወዱኝ ትእዛዜን ጠብቁ ብሏል። መጀመሪያውኑ ጌታን ካልወደዳችሁት ትእዛዙን መጠበቅ አድካሚና ታካች ነገር ነው የሚሆንብን። ጌታን ካልወደድነው በቀር እርሱን ትእዛዛቱን ለመጠበቅ የምናደርገው ሙከራ ከንቱ ሙከራ ነው የሚሆነው። ከጥቂት ዓመታት በፊት እኔና ሴት ልጄ ወደማገለግልበት ቤተ ክርስቲያን በመኪና እየተጓዝን ነበር። ከትራፊክ መጨናነቅ የተነሳ መኪና ውስጥ ለረጅም ጊዜ ተቀምጠን ስለነበር የተለያዩ ሰዎች ወደ መስሪያ ቤታቸው ለመሄድ ሲጣደፉ እንመለከት ነበር። በዚህ ጊዜ ለልጄ እንዲህ በማለት ነገርኳት፣ ይዲዲያ እስቲ ወደ ሥራ ለመሄድ የሚጣደፉትን እነዚህን ሰዎች ልብ አድርገሽ ተመልከቻቸው አልኳት። ከእነርሱ መካከል አንዱም እንኳ ደስተኛ ፊት የለውም። ምናልባትም አብዛኞቹ መሥራት የማይወዱትን ሥራ እየሠሩ ይሆናል፣ ወይም ደግሞ መሥሪያ ቤታቸውን አይወዱት ይሆናል። የሚወዱትን መሥራት ምንኛ መታደል ነው። በፍቅር መድከም ማለትም ትርጉሙ ይኸው ነው በማለት ለልጄ ቀለል ባለ ቋንቋ አስረዳዋት። ወገኖቼ የጌታን ሥራ በመሥራታችሁ ሸክሙ በጣም ከብዷችሁ ወይም አታክቷችሁ ይሆንን? ጌታ ሸክሙን አውርዳችሁ ጣሉት ይላችኋል። የእርሱ ሥራ ሸክምና ታካች እንዲሆንብን አይፈልግም። በመጀመሪያ እርሱን እንውደደው። እርሱን ከወደድነው ለእርሱ የምናደርገው ሁሉ የፍቅር ሥራ የፍቅር ድካም ይሆንልናል። የአማኞች ሕይወትና አገልግሎት ይህን መምሰል ነው ያለበት። ዲኤል ሙዲ የሚባል ሰባኪ ከረጅም ጊዜ የስብከት አገልግሎት በኋላ ወደ ቤቱ ሲመለስ፣ ብዙ የደከምክ ይመስልሃል፣ ስለዚህ የሚቀጥለውን የስብከት አገልግሎትን ለሌላ ጊዜ ብታስተላልፈው ይሻላል በማለት ቤተሰቡ ላቀረበለት ምክር ሲመልስ፣ አዎን በሥራ ደክሜያለሁ ለሥራ ግን አልደከምኩም ብሏል። አስተዋላችሁ? ዴል ሙዲ ምን አለ? አዎን ቤተሰቦቼ በሥራ ደክሜያለሁ ለሥራ ግን አልደከምኩም ብሎ መለሰ። በጌታ ሥራ ወገኖቼ እኔና እናንተ መድከም ተገቢ ነው፣ ለጌታ ሥራ መድከም ግን ትክክል አይደለም። አስተዋላችሁ አይደለ ልዩነቱን? አንድ ጊዜ ልድገምላችሁ። እኔና እናንተ በጌታ ሥራ መድከማችን ተገቢ ነው፣ ከእኛም የሚጠበቀው ይሄ ነው። ነገር ግን ለጌታ ሥራ ፈጽሞ መድከም ትክክል አይደለም። ለእግዚአብሔር ያለንን ፍቅር የምንገልጸው በመታዘዝ ነው። በአሁኑ ጊዜ ሕይወታቸውን ለጌታ እንደ ሰጡ የሚያወሩ ክርስቲያኖች በጣም እያታከቱኝ እያሰለችኝ ነው። ሕይወታቸውን ለጌታ መስጠታቸውን በተግባር እንዲያሳዩ ነው እንዲህ ያሉ ወገኖችን አጥብቄ የምመክረው። ሕይወታችንን ለጌታ መስጠታችን በፍቅር እናስመስክር ወገኖቼ። ፍቅር ደግሞ ወደ መታዘዝ ያደርሰናል። ሐዋርያው ስለ ተሰሎንቄ ሰዎች የሚናገረው ሦስተኛው ነጥብ ደግሞ በተስፋ ስለ መጽናታቸው ወይም ስለ መታገሳቸው ነው። ይህንም በትላንትናው ምሽት ክፍለ ጊዜ ጥናታችን ከቁጥር 2ና 3 ተመልክተናል። ያው እግዚአብሔርን ለማገልገል ከጣዖት አምልኮ ከተመለሱ በኋላ ከሰማይ የሚገለጠውን የኢየሱስ ክርስቶስን መምጣት በተስፋ መጠበቅንም ተምረዋል። የተስፋችሁ መጽናት የሚለውም ይህንን ነው። እያንዳንዱ ሰው የሚኖረው በተስፋ ነው። ተስፋ ሰውን ደግፎ ወይም አጽንቶ የማቆም ኃይል አለው። በዘመናት የተነሱ ሰዎችም ይህን እውነት ሲመሰክሩ ኖረዋል። ለምሳሌ ያክል ማርቲን ሉተር የሚባል ሰው ሰው የሠራው ማንኛውም ነገር የተሠራው በተስፋ ነው ብሏል። ከረጅም ዓመት በፊት የነበረው ሶፎክልስ የተባለው ፈላስፋ ደግሞ ተስፋ በማንኛውም ነገሩ ሰውን ደግፎ የማቆም ኃይል አለው በማለት ጽፎ ነበር። ስፍር ቁጥር የሌላቸው የዓለማችን ታላላቅ ሰዎች ተስፋን በተመለከተ ብዙ ነገሮችን ብለዋል። ጳውሎስ የክርስትና ሃይማኖት መሰረት የሆኑትን እምነትን ተስፋንና ፍቅርን ከላይ በተመለከትነው ጥቅስ ማለትም በቁጥር 3 ወይም በቁጥር 2 ውስጥ አስቀምጧቸዋል። የእምነት ሥራ በመስቀሉ የተፈጸመውን ቤዛነት ያያል። ይህም መስቀል ላይ የተፈጸመው ቤዛነት በእኛም ሕይወት መልካም ነገርን እንዲኖር ያደርጋል። የፍቅር ድካም የሚለው ደግሞ ክርስቶስን ለማገልገል መሰረት ሊሆነን ስለሚችል ጉዳይ ያመለክታል። የተስፋ ጽናት ወደፊት የሚሆነውን በተስፋና በናፍቆት መጠበቅን ነው የሚያመለክተው። ቀጥሎ ደግሞ ሐዋርያው ጳውሎስ በቁጥር 4 የሚናገረውን የዕለቱን ጥቅሳችንን እስቲ እንመልከት። በእግዚአብሔር የምትወደዱ ወንድሞች ሆይ እንደ ተመረጣችሁ አውቀናልና ይላል። መለኮታዊ መመረጥን በተመለከተ የኤፌሶን መልእክትን ባጠናንበት ጊዜ ብዙ መናገሬ ይታወሳል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል ሐዋርያው። ኤፌሶን ምዕራፍ 1 ቁጥር 4ን ይመለከቷል። እንደዚህ በሚለው ጥቅስ ላይ ሰፋ ያለ ማብራሪያ መስጠቴንም አስታውሳለሁ። የኤፌሶን መልእክትን አስተምሬ እንደጨረስኩ ብዙ ደብዳቤዎች ይደርሱኝ ጀመር። አንዳንዶቹ አበበ፣ አቀራረብህ በጣም ደካማ ነበር፣ ምክንያቱም የመለኮታዊ ምርጫን ታላቅነት በሚገባ አላስተማርክም ይሉኛል። አንዳንዶች ደግሞ ከሚገባ በላይ ጽንፈኛ አመለካከት ታይቶብሃል፣ ለመለኮታዊ ምርጫ ይህን ያክል ትኩረት መስጠት አግባብ አልነበረም ይሉኛል። ከግራና ቀኝ የሚሰነዘሩትን አስተያየት ለማየት በመቻሌ በአመለካከቴ ትክክለኛ እንደምሆን እርግጠኝነት ተሰማኝ። ወዳጆቼ እውነቴን ነው የምላችሁ፣ አንዱ በጽንፈትኝነት ከወቀሰኝ፣ ሌላው ደግሞ በልዝብነትም ከወቀሰኝ እኔ ያለሁት መካከል ላይ ነበር ማለት ነው። መካከል ላይ ያለ ነገር ደግሞ ሚዛናዊነትን ይጠብቃል ማለት ነው። እግዚአብሔር ይክበር ይመስገን። እኔ በጌታ ደስ ይለኛል፣ እኮራለሁ። በዚህ መልእክት ጳውሎስ መለኮታዊ ምርጫን አስመልክቶ ለተሰሎንቄ ሰዎች የሚጽፍላቸው ከእግዚአብሔር እይታ አንጻር ነው። እኔና እናንተ ግን ነገሮችን ከእግዚአብሔር እይታ አንጻር መመልከት አንችልም። ሆኖም አንዳንድ አበይት እውነቶችን ወይም ደግሞ ለእውነት መርህ ሊሆኑ የሚችሉ ነገሮችን ማስቀመጥ ይቻላል። በዚህ ዓለም ስንኖር አንዳንድ ነገሮች 2 እና 2 = 4 መሆኑን በምናረጋግጥበት ሁኔታ ማረጋገጥ የማንችላቸው ነገሮች አሉ። ሆኖም እንደ እውነት እንቀበላቸዋለን። ለምሳሌ ያክል ለአንዳንዶቻችን ከበድ ሊሆናል እንጂ ስለ ጂኦሜትሪ ባለኝ መጠነኛ ግንዛቤ፣ በተለይም ደግሞ ፕሌን ጂኦሜትሪ በሚባለው መስክ በአጭር ርቀት ባሉ 2 ነጥቦች መካከል ያለ መስመር ቀጥተኛ መስመር ይባላል የሚለውን እውነት ወይም ትምህርት ያለምንም ማረጋገጫ እንቀበለዋለን። ይህ ትክክል ላለመሆኑ ምንም ማረጋገጫ ማቅረብ አንችልም። በተመሳሳይ ሁኔታም ወገኖቼ መለኮታዊ መመረጥን በተመለከተ ጳውሎስ እንዲሁ እውነቱን ይገልጻል እንጂ ያንን እውነት ለማረጋገጥ ሙከራ ሲያደርግ አንመለከትም። በእግዚአብሔር እንደ ተመረጣችሁ አውቀናልና የሚለው ሁኔታውን ከእግዚአብሔር እይታ አንጻር በመመልከቱ ነው። እግዚአብሔር በነገሮች ሁሉ ሉዓላዊ ነው። ለመምረጥ ወይም ላለመምረጥ ሉዓላዊ ሥልጣን እንዳለውም መዘንጋት የለብንም። ከመለኮታዊ ምርጫና ከሕይወት በስተጀርባ የእግዚአብሔር ሉዓላዊ ሥልጣን ይኖራል። ይህን ግዙፍ ዓለም የፈጠረው እግዚአብሔር ነው። የኔ ድርሻ ደግሞ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለውን እውነት ማወጅ እንጂ እንዴት ወይም ለምን እንደፈጠረው ሳይንሳዊ ትንተና መስጠት አይደለም። አንዳንድ ሰዎች እግዚአብሔር ይህን ዓለም እንደፈጠረ ያምናሉ። በዚህ ዓለም ላይ ሥልጣን ወይም መብት እንዳለው ግን በፍጹም መቀበል አይፈልጉም። ያለም በእግዚአብሔር እንደመፈጠሩ መጠን ለርሱ ክብር መኖር አለበት። በተራራው ስብከቱ ጌታችን ሲያስተምር መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብራናችሁ እንዲሁ በሰው ፊት ይብራ በማለት አስተምሮ ነበር። ማቴዎስ 5 ቁጥር 16 እዚህ ላይ እንድታስተውሉ የምፈልገው በመልካም ሥራችሁ እግዚአብሔር እንዲከበር አለ እንጂ እናንተ እንድትከብሩ አለማለቱን ነው። እግዚአብሔር አምላክ ነው፣ ከርሱ በቀር አምላክ የለም።
ይህን ዓለምም ለክብሩ ፈጥሮታል። ይህን ዓለም በወደደውና በፈቀደው መንገድ የመምራትም ሆነ የማስተዳደር መብት አለው። እግዚአብሔር ይክበር ይመስገን። እንዲህ ስለተባለ ግን እግዚአብሔር የሌሎችን መብት የሚጋፋ ጨቋኝ እንዳልሆነም ሊታወቅ ይገባል። እግዚአብሔር የፍትህ አምላክ ነው። ጻድቅና ቅዱስ በመሆኑ በሚያደርገው ሁሉ አይሳሳትም። እግዚአብሔር ተሳስቷል የምንል ከሆነ የተሳሳት ነው እኛ እንጂ እርሱ ሊሆን አይችልም። አስተሳሰባችንና አመለካከታችንን ማስተካከል ያለብን እኛ ነን። እንደዚያ ካልሆነ ግን ፍጥረት ዓለሙ ከሚተዳደርበት ሕግና ሥርዓትና ፈነግጣለን ማለት ነው። ፍጥረት ዓለሙ የሚኖረው ለእግዚአብሔር ዓላማ ነው፣ ለእግዚአብሔርም ክብር ነው። እስቲ አሁን ደግሞ ይህን ግንዛቤ በመያዝ አንዳንድ ነገሮችን ለመጠየቅ እንሞክር። ለመሆኑ ስለ መወለዳችሁ አስባችሁ ታውቃላችሁን? ባንወለድ ኖሮ እኔና እናንተ ዛሬ በሕይወት አንኖርም ነበር። እግዚአብሔር በዚህ ምድር ለመወለድ እንደምንፈልግ ወይም እንደማንፈልግ እግዚአብሔር የማንኛችንንም ፈቃድ አልጠየቀም። የተወለድነው በራሳችን ምርጫም አይደለም። ወንድ ወይም ሴት ሆነን እንድንመርጥ እድሉ አልተሰጠንም። ወላጆቻችንን እንድንመርጥ በዚህ ዘመን ወይም በዚያ አገር ለመወለድ እንድንወስን ምርጫ አልተሰጠንም። እንዲህ በመሆኑ ምናልባት ደስ ላይለን ይችል ይሆናል። ሆኖም የሆነውን ነገር የመለወጥ መብት የለንም። እግዚአብሔር ጨቋኝ ወይም አምባገነን አይደለም። ማንንም ያለ ፍላጎቱ አይመርጥም። ፈልጎ የመጣውንም አልፈልግህም አይለውም። በሚያደርገው ነገር ሁሉ እግዚአብሔር ትክክል ነው። ሐዋርያው ጳውሎስ በእግዚአብሔር ዘንድ አመጽ አለ ወይ ብሎ ከጠየቀ በኋላ ራሱ ላነሳው ጥያቄ ሲመልስ በፍጹም በእግዚአብሔር ዘንድ አመጽ የለም ይላል። ሮሜ 9 ቁጥር 14ን ልብ ይሏል። እኛ የእግዚአብሔር ፍጡራን ነን። ፍጡራን ከመሆናችን በተጨማሪም ኃጢአተኞች ነን። አሁን ወዳጆቼ እንዲህ ማለቴ ብዙዎቻችንን ደስ ላሰኘን እንደሚችል አውቃለሁ። ሆኖም ወደድንም ጠላንም ሐቁን መለወጥ አንችልም። በእግዚአብሔር የምትወደዱ ወንድሞች ሆይ እንደ ተመረጣችሁ አውቀናልና አይላል ጳውሎስ። ቁጥር 4ን ተመልከቱ። አባባሉን ላንወደው እንችል ይሆናል። ሆኖም የሆነው አንዴ ሆኗልና እኛን የሚያዋጣን ከእግዚአብሔር ሐሳብ ጋር መስማማቱ ብቻ ነው። ታዲያ ለምን አሁኑኑ በፊቱ በመንበርከክ ስለሆነውና ስለሚሆነው ሁሉ አናመሰግነውም? ስለ ተሰጠን የመቀበል ወይም ያለ መቀበል ነጻነት ለምን አናመሰግነውም? ጌታ ኢየሱስ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ አይላል። ወዳጄ ሆይ ተጠምተሃልን? እንግዲያውስ ወደ ክርስቶስ ና። ካልተጠማ ግን እንድትመጣ አትገደድም። እግዚአብሔር ያዘጋጀውን የደህንነት መንገድ የመቀበልና ያለ መቀበል መብት አለ። የምትመጣ ከሆነ ሊቀበል እርሱ ዝግጁ ነው። ቀጥሎ ደግሞ አንድ ሌላ ታላቅ ጥቅስን ከቁጥር 5 እንመለከታለን። ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ እንዴት እንደነበርን ታውቃላችሁ ይላል። ወደ እናንተ በመጣንበት ጊዜ እንደ ማንኛችሁም ሰው ደካሞች ሆነን ነበር የመጣ ነው። ያደረግነው ነገር ቢኖር የእግዚአብሔርን ቃል መናገር ብቻ ነው። ቃሉን የነገርናችሁ በእኛ ብርታት ሳይሆን በመንፈስ ቅዱስ እንዲሁም በመለኮታዊ ኃይልና ብርታት ነበር በማለት ጳውሎስ ይናገራል። ወገኖቼ ከዚህ እውነት የተነሳ የእግዚአብሔርን ቃል መስበክና ማስተማሪን ወደዋለሁ። ምክንያቱም በምሰብከውና በማስተምረው የእግዚአብሔር ቃል ሰዎች ሲነኩና ሕይወታቸውም ሲለወጥ አይቻለሁ። ይህንንም የሚያረጋግጡ በአሁኑ ጊዜ እንኳ ከ500 በላይ የሚሆኑ ደብዳቤዎች በጠረጴዛ ላይ ይገኛሉ። ለምሳሌ ያክል አንዲት ሴት በጻፈችልኝ ደብዳቤ ውስጥ የኔን ሬዲዮ ፕሮግራም መስማት በጀመረችበት መጀመሪያ ቀን ባሏ 30ውን ደቂቃ በሙሉ እኔን በመሳደብና በማንጓጠጥ ነበር ያሳለፈው። ሬዲዮ ከፍታ ፕሮግራሜን ስታዳምጥ ባልየው ደግሞ ባገኘው አጋጣሚ በሙሉ እኔ ለምናገረው ቃል ያለውን ጥላቻ ይገልጽላት ነበር። አንድ ቀን ይህቺ ሴት ፕሮግራሜን ይህንን የመጽሐፍ ቅዱስ ጥናት ክፍለ ጊዜ ማለቴ ነው ለማዳመጥ ሬዲዮ መክፈቷን ትረሳለች። ታዲያ ይህን ጊዜ ባልየው ነበር ያስታወሳት። በዚህ ሁኔታ ብዙ ከተጓዙ በኋላ አንድ ቀን ባልየው ሬዲዮን አጠገብ በመንበርከክ ኢየሱስ ክርስቶስን ጌታና ዳኛ አድርጎ ይቀበላል። እንግዲህ ወገኖቼ ይህ ሊሆን የቻለው እኔ የተለየው ሰው ወይም ልዩ ያሰባብ ክችሎታ ስላለኝ እንደሆነ የምታስቡ ከሆነ ተሳስታችኋል። ትልቁ ቁም ነገር ልብ በሉ፣ ትልቁ ቁም ነገር የምሰብከው ቃል ኃይል እንዲኖረው መንፈስ ቅዱስ መጠቀሙ ነው። መንፈስ ቅዱስ ቃሉን ሲባርክ ኃይል ይኖራል፣ የሰዎች ሕይወት ይለወጣል። የኛ ያገልጋዮች ድፍረትም ይኸው ነው። እግዚአብሔር ይክበር ይመስገን። የዚህችን ሴት ምስክርነት እጅግ ወደዋለሁ። እዚህ ላይ አንድ ነገር በጥንቃቄ እንድታደምጡኝ ይፈልጋለሁ። መጽሐፍ ቅዱስ ሙሉ በሙሉ የእግዚአብሔር ቃል እንደሆነ አምናለሁ። ስለሆነም ይህን በተመለከተ ማንም ክርክር እንዲገጥመኝ አልፈልግም። እግዚአብሔር በቃሉ አማካይነት ይናገራል። መንፈስ ቅዱስ ደግሞ በቃሉ ይጠቀምና ወደ ልባችን ዘልቆ እንዲገባ ያደርጋል። ከዚህም የተነሳ ሕይወታችን ይለወጣል። ሰዎች ዳግም የሚወለዱት በእኛ አነጋገር ሳይሆን በእግዚአብሔር ቃል ነው። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። አንደኛ ጴጥሮስ 1 ቁጥር 23ን ተመልከቱ። መንፈስ ቅዱስ በቃሉ ተጠቅሞ ይህን እውን እንደሚያደርግላችሁ በአሁኒቱ ሰዓት አምናለሁ። መንፈስ ቅዱስ በቃሉ ተጠቅሞ ከታምር ሁሉ በላይ የሆነውን ታምር ማድረግ ይችላል። ኃጢአተኛና መጸኛ ሰው ተለውጦ የእግዚአብሔር ልጅ መሆን መቻሉ ከታምር ሁሉ የሚበልጥ ታምር ነው። በሮም ቅኝ ስር የነበረችውን የተሰሎንቄ ሰዎችን ሕይወት የለወጠው የእግዚአብሔር ቃል እንጂ ሌላን ምንም ነገር አይደለም። ያኔ እንደዚያ ካደረገ ደግሞ ዛሬም ጌታ ያንን ማድረግ ይችላል። ቁጥር 5 እጅግ በጣም ቃል ስለሆነ ደግማችሁ እንድታነቡ አሳስባችኋለሁ። የመጀመሪያውና አስፈላጊው ነገር የእግዚአብሔርን ቃል መስማት ነው። ይህ የመሰረትን ያክል በጣም ወሳኝነት አለው። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል ሐዋርያው ሮሜ 10 ቁጥር 17። ይሁን እንጂ ነገሩ እዚህ ላይ አያበቃም። መንፈስ ቅዱስ ካልተጠቀመበት ቃሉ ፊደል ብቻ ከመሆን አያልፍም። ለሚያምን ሁሉ ሕይወት ሊሆንለት የሚችለው መንፈስ ቅዱስ በቃሉ አማካኝነት ሲጠቀም ነው። ያኔ ቃሉ ኃይል ይኖረዋል። ጌታ ኢየሱስም የተናገረው ይህንኑ ነበር። ዮሐንስ 16 ከቁጥር 7 እስከ 11 ያለውን በኋላ ተመልከቱ። ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀብላችሁ እኛንና ጌታን የምትመስሉ ሆናችሁ ይላል በቁጥር 6 ላይ። ይህ የዛሬው የመጨረሻ ክፍላችን ነው ማለት ነው። ጳውሎስ ሲላስና ጢሞቴዎስን እንዲሁም ራሱን ምሳሌ አድርጎ ማቅረብ ይችላል። በበኩሌ ግን ራሴን ምሳሌ አድርጌ ማቅረብ ይከብደኛል። ጥሩ ምሳሌ ይሆናለሁ የሚል ግምት የለኝም። በሮም ግዛት ከስፍራ ስፍራ እየተዘዋወረ ወንጌልን የሰበከው ሐዋርያው ጳውሎስ ግን ለነዚያ ማኞች ራሱን ምሳሌ አድርጎ ማቅረብ ይችላል። ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀብላችሁ ሲል መከራና ደስታ ምስራቅና ምዕራብን ያክል የተራራቁ ነገሮች መሆናቸውን መረዳት ይቻላል። መከራና ደስታ በአንድነት የሚመደቡ ነገሮች አይደሉም። የቀንና የሌሊትን የብርድና የሙቀትን ያክል የተለያዩ ናቸው። በተፈጥሮአዊና በለመኑ አመለካከት ካየነው አንድ ሰው መከራ ውስጥ ከሆነ ደስተኛ ሊሆን አይችልም። ደስተኛ ከሆነ ደግሞ መከራ የለበትም ማለት ነው። እግዚአብሔር ስለዚህ ድንቅ ቃሉ ይክበር ይመስገን።
ሃሩያ ሸዋ በረሃ ወይና ቦተቆ ጌታ በቃሉ ያለው ተፈጸመ።
ደርማጮቼ ስለዚህ ቃሉ እግዚአብሔርን እጅግ አድርገን እናመሰግናለን። ስለ አሰራሩ እጅግ አድርገን ጌታችንን እናወድሳለን። ዛሬ የነበረን ትምህርታችን በዚህ ቢያበቃም የቃሉ እውነት ግን ያው ሆኖ ለዘላለም ይኖራል። እግዚአብሔር ከጸባዖቱ እያንዳንዳችንን በጸሎታችሁ ሁሉ ደግሞ አስቡ። ደብዳቤዎቻችሁ እጅግ ያበረታቱናል፣ ያጽናኑናልና ጻፉልን። ደህና ደሩ እያልን ስንሰናበታችሁ ቴክኒኩ በኩል እንደ ወትሮ ሁሉ አለማየሁ ዳዊት፣ በትምህርቱ በኩል ደግሞ እኔ አበበ ከበደ ወርቄ ነበርኩኝ። ሰላም።
Sayem mai mota kalaps mes mes la ida gem te belso.